አስከትለን የምናልፈው በትላንትናው ለት ወደ ጀመርነው ዘገባ ነው። በትላንትናው ለት የኢትዮጵያ የፋይናንስ ሚኒስትር ዴኤታ ዶክተር እዮብ ተካልኝ ከአሜሪካ ድምጽ ጋር ባደረጉት ቆይታ በኢትዮጵያ ምጣኔ ሀብት ይዞታ የዋጋ ግሽበት ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች ዕዳን ጨምሮ በተለያዩ ጉዳዮች ላይ ያደረጉት ክፍል ቃለ ምልልስ የመጀመሪያው ክፍል ማቅረባችን ይታወሳል። በዛሬው ቀጣዩና የመጨረሻው ክፍል የኑሮ ውድነት እዳና ግጭቶች በኢኮኖሚ ላይ ስለፈጠሩት ተጽዕኖ በተመለከተ ካስማማው አየነው ላነሳላቸው ጥያቄዎች የሰጡት ምላሽ ተካቷል። ወደ ቃለ ምልልሱ
መጀመሪያም ተግባራዊ ሲደረግ ባለፉት ሁለት ወራት የመጀመሪያው ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚቆጣውን ማህበረሰብ መደገፍ የሚያስችሉ የገንዘብ ዝግጅቶች መደረጋቸውን በተለይ በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ሚኒስትሩ አቶ አመቺ ደገለጹበትን አስተዋውስ እንችላለን። ከዛ ባለፈ ደሞዝ ማሻሻያ እንደሚኖር ደግሞ ጠቅላይ ሚኒስትር አብይ አህመድም የገለጹበት መንገድ ነበር። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑን ለኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታውስ እየከፋል ደም ወይ ማህበረሰቡ ያነሳ ያለው ሱስ ስለሆነ
እነዚህ የተተገበሩ ነው። አሰማው ለምሳሌ አንዱ የሴፍቲ ኔት ነው። ሴፍቲ ኔት የመስከረም ላይ የዌጅ አጀስትመንት ተጨማሪ ባለፈው በሰኔ 2016 በነበረው የአግሽት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደሞዝ ማሻሻያ ኦሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ እንግዲህ የሰራተኛ ደሞዝ መለየት ዝግጅት አለው። እንደምታስበው ቀላል ስራ አይደለም እና ይሄንን ስራ መስፋት ጉዳይ ነው። ይሄ በሚቀጥሉት ሳምንታት ተግባራዊ የሚሆነው ግን ኦሬዲ ከመስከረም ጀምሮ የተቀመጠ ስለሆነ የሚቀር ጉዳይ አይሆንም ማለት ነው። የሌሎቹ ድጎማዎች አልኮ ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? ዚህ ተደረገው እኮ መንግስት ኢንተርቪው ያደረገ ነው። እንደ ተለመደው የነጋዴው ባህል እንዲህ አይነት ነገር ሲመጣ ምን እንደሚፈጠር ታውቃለህ? ለምንድን ነው የነዳጅ እንግዲህ ድሮ ነዳጅ በ56 ብር 57 ብር ነበር የምንገዛው፣ ዛሬ 120 ብር ነው የምንገዛው አይደል? ይሄ ለመንግስት ለየ የምንዛሪ ተበን የለም። ግን ለምንድን ነው መንግስት ዋጋ ስካውን በጣም በትንሹ ያስተካከለው እና ጊዜ ወሰደው? የዋጋ ጫና በአንድ ጊዜ ህብረተሰቡ ላይ እንዳይመጣ ነው። ይሄ እኮ በጣም ብዙ ነው መንግስትን ኮስት የሚያደርገው። የነዳጅ ዋጋ ባለማስተካከለው ከ23 ቢሊዮን ብር በላይ መንግስት ከስሮ ይሄንን ለነዳጅ ድርጅት ከፍሏል። እና እነዚህ የተደረጉ ነው። ይሄንን የምታደርገው አጠቃላይ የዋጋ ሁኔታውን ብታይ ኢንፋክት ወደ 17 በመቶ ነው ወረደ ዋጋ አይተሃል አይደለም? እንግዲህ ይሄ የአጠቃላይ የተቀናጀ ፖሊሲ እና የመንግስት ኢንተርቬንሽን ውጤት ነው የሚለውን በደንብ ማየት ይቻላል።
ስለዚህ በጀቱም ተግባራዊ መሆን ጀምሯል ማለት ነው?
አዎ፣ በጀቱ አሁን ለምሳሌ የሴፍቲ ኔቱ ወይ ጀጅመንቱ ተደርጎ ክፍያው የተፈጸመ ነው ያለው።
የበጀት ማስተካከያ
መስተካከያው ፓርላማ እየጠበቀ ነው። ግን ያው መጣበቂያ በጀት ስላለን ከመጀመሪያው በጀት ላይ ከሱ እየከፈልን እየጠበቀን ነው። ፓርላማው እንደምታውቀው የሚቀጥለው ሳምንት ወደ ስራ ይገባል። የመጀመሪያ አጀንዳው የሚሆነው ይሄንን ማጽደቅ ነው። ወዲያው ተግባራዊ እናደርጋለን። ይሄ እንግዲህ ያው ከፓርላማው የስራ ጊዜ ጋር የተገናኘ ጉዳይ ስለሆነ ነው።
ምን ያክል በጀት ይጠበቃል? የደሞዝም ጉዳይ ቅድም አንስተውልኝ ነበር። ምናልባት አንድ ይወጣም ህዝብ ፊት የሆነ በማህበራዊ ሚዲያ ላይ ሲዘዋወር የተመለከትነው ነበረ። ብዙዎችን ያስከፋ ነበር ጭማሪ በጣም አነስተኛ ነው የሚል የተባለውና የሚተገበረው በቂ አይደለም የሚል።
አዎ፣ ከፍተኛ ነው። አሁን የደሞዝ ማስተካከያው አየህ በጣም ብዙ ስለሆነ ሲቪል ሰርቫንቱ መንግስት ሰራተኛው የ1.5 ሚሊዮን አካባቢ ነው። በሀገር በሙሉ ያለውን የፌዴራል መንግስት ነው የሚሸፍነው። በዚህ ምክንያት ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ይጨምራል፣ 200% ይጨምራል። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄን ደግሞ አጠቃላይ ሲቪል ሰርቪስ ማሻሻያ እየሰራ ነው። በዛ ውስጥ ታይቶ የመንግስት አቅም ሲጨምር የሚስተካከል ነው የሚሆነው። የአሁኑ ትኩረት የማሻሻያው ትኩረት በተለይ በጣም ዝቅተኛ ደሞዝ ያላቸውን መደገፍ ነው። ይሄ መሆኑ ግን ወደ 91 ቢሊዮን ብር ነው ወጪውና በጣም ከፍተኛ ነው። ሌሎች ወጪዎች የነዳጅ ደሞዝ ጭማሪው ብቻ እስከ 91 ቢሊዮን ይደርሳል። በጣም ከባድ ወጪ ነው።
በአመት
መደረግ ያለበት በአመት የምናቀርበው በጀት እንግዲህ ያው ሰፕሊመንተሪ በጀቱ ከፍ ያለ ነው የሚሆነው። ፕሮባብሊ ከ1.2 ትሪሊየን በታች አይሆንም። በጣም ከፍተኛ በጀት ይሆናል። ያው አስቀድሞ ያወጅነው በጀት አለ ታውቃለህ። እሱ ላይ ሲጨመር በጀቱ በጣም ከፍተኛ ነው የሚሆነው።
ወደ 1.2 ትሪሊየን አካባቢ። ስለዚህ ቀድሞ ከነበረው 970 ቢሊዮን አካባቢ ተጨማሪዎቹ ይሆናል። እሺ ዶክተር ሐሳባችን ይቀጥልና አዲስ ምንዛሬ ተመን ስርዓት ላይ ከዋለ ወዲህ የብር የመግዛት አቅም በመቶ በሚባል ወይ በ100% ዳክሟል። ማለት የሀገሪቱ ውጭ ብድር በብር በጥፍ ጨምሯል ማለት ነው፣ የሀገር ውስጥም የውጭም ብድር። ስለዚህ ይህ በሀገሪቱ ላይ ትልቅ የገንዘብ አደጋ ያመጣም። የመንግስት የፋይናንስ እቅድ ምንድን ነው ለማስተካከል?
ትክክል ነው እንዳልከው፣ አንዱን ቋንቋ አስተካክሎ ለማለፍ የኢትዮጵያ የውጭ ምንዛሬ ገበያ ዩኒፋይድ ሆነ፣ አንድ ገበያ ሆነ ነው እንጂ ተዳከመ የሚለው ቃል በአግባቡ አይገልጸውም። ቢኮዝ ትክክለኛ ዋጋው ሳልነበረ ማለት ነው። አሁን አንድ ወጥ የሆነ ዋጋ ኖረው። እንደዛ ሆኖ ግን በትክክል እንዳስቀመጥከው የብድር ላይ የሚኖረው ተጽዕኖ አለ። ምክንያቱም ብድር ስንከፍል ብር እንገዛ የነበረው በ56 ብር ነው። አሁን በ120 ብር እንገዛለን ማለት ነው። ሰው ይሄ ተጨማሪ ወጪ ያስከትላል መንግስት ላይ። ለዚህ ደግሞ የአዲሱ ሰፕሊመንተሪ በጀት ላይ ለዚህ የሚያስፈልገውን ተጨማሪ ወጪ ይዘናል። ከዛ በላይ ግን የያዝነው የእዳ ሽግሽግ ጉዳይ አለ ታውቃለህ። ከዓለም አቀፍ አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬዲተርስ ኮሚቲ ይሄ ፕሮግራም በአይኤምኤፍ ሲጸድቅ ኦልሬዲ ብድሩ ለማሸጋሸግ ተስማምተው ፋይናንሲንግ አሹራንስ ሰጥተዋል። አሁን ከኦክቶበር አጋማሽ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የእዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ለማክሮ ሁኔታ ገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት አመታት ውስጥ እንዲያውም የኢትዮጵያ እዳ ጫና እየቀነሰ ይመጣል። ግን በምንከፍለው እዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ባላንስ የሆነ ነው ለማለት ነው። ኦፍኮርስ ተወሰኑ ላይ ጭማሪ አለ፣ ግን አጠቃላይ ሌላ ሽግሽግ ስለምናደርግ በያ በኩል ደግሞ ከኢኮኖሚ የምናገኘው ኤክስፖርታችን ስለሚጨምር የሪሚታንስ ስለሚጨምር በብድር ላይ የሚመጣውን ኮስት ሳይሆን ኢኮኖሚው ላይ የሚያመጣውን ጥቅም ነው በሰፊው የምናየው ሪፎርም ስናደርግ ማለት ነው።
ባለፈው የዩሮ ቦንድን በተመለከተ ኢትዮጵያ ክፍያውን ሳትከፍል አልፏል እና እሱን በተመለከተስ ምንድን ነው አዲስ ነገር?
ያኔ እንዳነሳ ነው እኛ የአጠቃላይ የእዳ ሽግሽግ ጥያቄ አቅርበናል በዓለም አቀፉ የቡድን 20 አባል ሀገራት ማዕቀፍ ጂ20 ኮመን ፍሬምወርክ የሚባለው ማዕቀፍ መሰረት። ያ ማዕቀፍ ደግሞ አንድ የሚያስቀምጠው ወሳኝ መርህ ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። በዚህ መሰረት ያኔ የቡድን 20 ማዕቀፍ የተቀመጠው የእዳ ሽግሽግ እስካልቀ ድረስ እዳ እንዳይከፈል የሚል መርህ አስቀምጧል። በዚህ ምክንያት ለዩሮ ቦንድ ኢንቨስተሮቹ ኩፖኑን አልከፈልንም። በጣም ትንሽ አማውንት ነች፣ 33 ሚሊዮን ዶላር ነው፣ ግን ያልከፈልነው ከመርህ አንጻር ነው። ትላንትና በነበረው ውይይት ይህንኑ መልሰን ነግረናቸዋል። መርህ መያዝን አሁንም በዚሁ መርህ መሰረት እናንተ ጋር የምናደርገው የእዳ ሽግሽግ ከኦፊሻል አበዳሪዎች ጋር ከመንግስት አበዳሪዎች ጋር ከሚደረገው ጋር አንድ መሆን አለበት፣ መርህ ይሄ ስለሆነ ይህን መርህ መጣስ አንችልም የሚለውን አስረድተናቸዋል። አሁን እንዳልኩ በሚቀጥሉት ወራት ውስጥ ከሁለቱም ጋር ያለውን ነገር ብሎ ጨርሰን የዚህን የእዳ ጉዳይ ወደ ኋላ በተሆነ የምንፈልገው ኢትዮጵያ ኢኮኖሚ ትልቅ ነው። ብዙ ኢንቨስት ማድረግ እንፈልጋለን። መበደር ሲያስፈልገን እንበደራለን። እንደምታውቀው ይሄ መንግስት ኢትዮጵያ መንግስት በአጠቃላይ እንደ ሃይማኖት ቀኖና የያዘው ነገር ዓለም አቀፍ ኃላፊነቱን መወጣት ነው። ዲፎልት የሚባል ነገር እንዴት ክሬንጅ እንደሚያደርገን እንዴት እንደሚሸከከን ታውቀዋለህ። በዚህ ምክንያት ይህንን ፈልገን የመረጥነው ጉዳይ አይደለም፣ ግን ትክክለኛ መርህ ነበረ ነው ያን የሚያደርገው። አሁን በዛን ወቅት ብዙ ጫያታ የፈጠረ ቢሆንም አይ ቲንክ ብዙዎቹ ጉዳዩ የገባቸውና የተቀበሉት ነው ይመስለኝ። ግን ይህን ጉዳይ ባጭር ጊዜ ውስጥ መቋጨት አለብን። ያው እየተበቀን ነው የአበዳሪ ሀገራቱን የስብሰባ ጊዜ ግን ጊዜ ተቀምጦለታል እስከ ታህሳስ እስከ ዲሴምበር መጨረሻ ድረስ አንድ መልክ መያዝ አለበት የሚል ስምምነት ስላለ የሚቀጥሉ ወራት በጣም ወሳኝ ናቸው ማለት ነው።
ምናልባት ሁለት ጥያቄዎችን አንድ ላይ አድርጌ ላንሳቸው። አንደኛው ነዳጅን በተመለከተ የቀረበው ነው። ከሰሞኑ ጋር በተያያዘ የዋጋውን በተመለከተ ሲነሳ ነዳጅን በተመለከተ አሁን እየተሸጠ ያለበት ሁኔታ ቀድሞ ከማሻሻው በፊት በነበረው ዋጋ ብር $1.58 ሲመነዘር በነበረበት ዋጋ ስለገባ ነው። ከዛ ቀጥሎ አሁን ባለው ዋጋ ሲገባ ግን የዋጋው ሁኔታ እንደዚህ ሊቀጥል አይችልም። ስለዚህ ከፍተኛ የሆነ ኢኮኖሚ ችግር ይዞ መጣ። አይቀርም ከትራንስፖርት ጋርም ከሌላው ጋር በተያያዘ የሚል ባለሙያዎቹ አንስተዋል። አሁን በመጠኑ የተረጋጋ የሚመስለው ኢኮኖሚም እሱ መንግስት በ58 ብር ያስገባውን ነዳጅ ምንም አይነት ዋጋ ጭማሪ እዛ ላይ ብዙም ስላልታየን የሚላለ። ከዚህ ጋር አንጻር የሚያነሱልኝ ምንድን ነው? አብሮ አያይዘው ደግሞ ታክስን በተመለከተ የማህበረሰቡ የሚያነሳው የኑሮ ውድነቱ የኢኮኖሚ ጫናው በሚገልጽበት ጊዜ ላይ መንግስት ደግሞ የታክስ መሰረቱን የማስፋትና በተለያየ መልኩ የመሰብሰብ ሁኔታ አለ። ስለዚህ ሁለቱ ሳይጋጭም ወይ የሚል ጥያቄዎቹ ይነሳሉ በባለሙያዎች። በዚህ ጉዳይ ላይ ሁለቱን ሀሳቦች አንድ ላይ መልሱ ሊፈልግ
የነዳጁን በተመለከተ ሳሳተ ነው የተነሳው ነጥብ። ነዳጅ የምንከፍለው በነገራችን ላይ ዛሬ ባለው ዋጋ ነው። ምክንያቱም ፔመንቱን ሴትር ስታደርግ ኢቨን የዛሬ 6 ወር የገዛ ነው ነዳጅ ኤልሲ ተከፍቶ ክፍያ የሚፈጸመው ዛሬ ነው። ዛሬ ደግሞ ሲፈጸም ገበያ ላይ ባለው የምንዛሬ መጠን በብር ከፍለ ነው ገዝተ ነው የምትከፍለው። ሰው በ58 ላስገባ ነው የሚለው ስህተት ነው። ዋጋ ያልጨምር ነው መንግስት ለደጎመ ነው። መንግስት ደግሞ ይህንን በአዋጅ አውጆ እንዳልኩ በበጀት ውስጥ አካቶ ግልጽ አድርጎ ፖሊሲው አስቀምጦ ነው እየደጎመ ያለው። እስከዛሬ ድረስ ባለፉት 2 ወራት ብቻ 23 ቢሊዮን ያክል ደጉመናል። ይሄንን ግን እንደዚህ መቀጠል አይቻልም የተባለው ግን ትክክል ነው። በየጊዜው መጠነኛ ማስተካከያ እየተደረገ ዋጋው ወደ ትክክለኛ ዋጋ መጣ መቻል አለበት። ለዚህም በጣም ምክንያታዊ የሆነ እቅድ አለን። ይሄን እቅድ በዝርዝር ማንሳት አሁን አልችልም ስለዚህ መረጃ ስለሆነ፣ ግን በየጊዜው እየተስተካከለ ወደ ገበያ ጋር መቅረብ አለበት። አሁን ያልጨመረው ግን መንግስት ለደጎመ ነው 23 ቢሊዮን ብር ደጎናል የሚለውን ለማንሳት ነው። ሁለተኛው ጥያቄ አስመልክቶ መንግስት መች ታክስ ሰበሰበ ብለህ ነው አስመባው? የታክስ የኛ የታክስ ከሀገራዊ ምርት ጋር ያለው ምጣኔ እኮ ታክስ ቱ ጂዲፒ ሬሽዮ የምንለው ዝቅተኛው ነው እኮ ከ10 በታች ነው 8 እንደዚህ አካባቢ ነው። አሁን አንዱ ቅዳችን እንደውም በሚቀጥሉት አመታት አትሊስት በ4% መጨመር ነው። ገና ብዙ ያልተሰበሰበ ታክስ አለ እዚህ ሀገር። ኢኮኖሚ የሚያመነጨውን ገቢ መሰብሰብ አልቻለም። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ይሄ ማለት ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለውን መርሃችን አንጥሰን የማይገባው ሰው 5 ሳንቲም ቢሆን ለመንግስት የማይገባው መስጠት የለበትም። ለመንግስት የሚገባውን ደግሞ 5 ሳንቲም ማስቀረት የለበትም። እና በዚህ ላይ በጣም ብዙ የታክስ ስርዓቱን የማዘመን ፖሊሲ ማሻሻል ስራ እንሰራለን። የታክስ አቅማችንን በጣም ማሳደግ አለብን። ምክንያቱም በጣም ብዙ የልማት ፍላጎት አለ። ለዚህ ደግሞ ገቢያችንን ማሳደግ አለብን። እንደ ከዚህ በፊቱ ከብሔራዊ ባንክም አንበደርም ብለን አሁን የሞኔታሪ ፖሊሲውን ታይተን አድርገናል። ያንን ለማካካስ የግድ ገቢ መጨመር አለበት። ግን ይሄ ገቢ አላስፈላጊ ጫና ኢኮኖሚ ላይ እንዳያመጣ በከፍተኛ ጥንቃቄ መሰብሰብ አለበት የሚለው ትክክለኛ ነጥብ ነው ለማለት ነው።
ስለዚህ የመጨረሻ ምናልባት እናድርገው ዶክተር፣ በአንድ በኩል የኢኮኖሚ በተለያየ ማሻሻያዎች በኩል እየሄደ ነው የሚላለ፣ በሱን ተከትሎ በማህበረሰቦች ቅድም እንዳነሳሁት የኑሮ ውድነቱን ጨምሮ የተለያዩ የሚያነሷቸው ጉዳዮች አለ። በሌላ በኩል ደግሞ አገሪቱ አሁንም በጦርነት ውስጥ ነው ያለችው። የተለያዩ አካባቢዎች ላይ አገሪቷ ላይ ጦርነቶች አሉ። እሱ ደግሞ በራሱ ኢኮኖሚው ላይ ይዞት የሚመጣው ችግር እንዳለ በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህ መንግስት በዚህ ሁኔታ አገሪቷ ባለችበት በጦርነት ውስጥ ባለችበት ሁኔታ እንዲሁም የተለያዩ ኢኮኖሚ ጥያቄዎች በሚነሱበት ሁኔታ ይህ ሪፎርም በምን ያክል በቀጣይ ጊዜያትም ተግባር ሲደረግ ውጤታማ ይሆናል ብሎ ያስባል?
ኢትዮጵያ ኢኮኖሚ ያለበትን ሁኔታ ጠንቅቆ ማየት ነው። ኢትዮጵያ ኢኮኖሚ በሚገርም ትራንስፎርሜሽን ውስጥ ነው ያለው። እንዳልከው አንዳንድ ቦታ ላይ የግጭቶች አሉ፣ የሰላም ችግር ያለባቸው አካባቢዎች አሉ። እሱን ጽፍታ ያሉ እየፈታ ነው። ከህዝባችን ጋር በምናደርገው ሰፊ ስራ ይሄ መስመር እየያዘ የሚመጣ ነገር ነው። የኢትዮጵያ ኢኮኖሚ ግን ከተኛበት እኮ የነቃበት ጊዜ ነው መስመሩ። ግብርናውን፣ ቱሪዝሙን፣ የዲጂታል ኢኮኖሚውን፣ ማኑፋክቸሪንጉን፣ ኤክስፖርቱን ይሄ ኢኮኖሚ ከዚህ ፊትም ዳግመን እንደነበረው ትልቅ የእርግጥ አቅም አለው። አባክነን ነው የቆየነው። ይሄንን ማነቃቃት አለብን። ይሄ ደግሞ በሁሉም ኢትዮጵያውያን ጥረት፣ በሁሉም ኢትዮጵያውያን ልፋት እና ለሁሉም ኢትዮጵያውያን በሚሆን መልኩ ነው ማድረግ ያለበት። የተሟላ ብልጽግና ማረጋገጥ አለብን። ይሄ ትውልድ የኛ ትውልድ ብዙዎቹ ሲሚት የነበረውን የኢትዮጵያን ብልጽግና መሻት ሉሲ የነበረው አልጨበት ያለውን መሻት ማሳካት አለበት የሚል ቁርጠኝነት ያለው አመራር ነው ያለው።
መሬት ላይ ያለው ነው ዶክተር። ምናልባት ጥያቄ ያስነሳ ያለው እኮ መሬት ላይ ያለው ነገር እርሶ እንደሚገልጹልኝ ለኢኮኖሚ በዚህ ደረጃ መሄድ የሚያመች ሁኔታ አይደለም ያለው። ጦርነት ነው ያለው። ማህበረሰቡ ደግሞ በተለያየ ኢኮኖሚ ሁኔታዎች ላይ እየተፈተነ ነው። ስለዚህ በዚህ ሁኔታ ጋር ከመሬት ላይ ካለው ሁኔታ ጋር አይጋጭም ወይ?
መሬት ላይ ያለው ነው ምነግረህ እኮ እኔ ፌስቡክ ላይ ያለው እና ሶሻል ሚዲያ ላይ ያለው አይደለም ምነግረህ አስማማው። እኔ መሬት ላይ ያለውን ባለፉት 2-3 ወራት ከወለጋ ከግዳሜ ጫፍ እስከ ወልዲያ ባህር ዳር ነበርኩ ነኝ። እንግዲህ ደቡብ ብዙ ቦታ ነበርኩ። አጠቃላይ ኢትዮጵያ ውስጥ ያለውን እንቅስቃሴ በደንብ በዝርዝር አውቀዋለሁ። የኢትዮጵያ እንቅስቃሴ ሪፖርት ደግሞ የሚታይህ በተመረተው ምርት መጠን ስንዴ ከ15 ሚሊዮን 300 ሚሊዮን ኩንታል ማምረት የቻለ ሀገር እኮ ነው ይሄ። በየትኛው ነው የምትለኝ? ኤክስፖርታችን አሁን ኤክስፖርት ቁጥር ለጊዜው ነገር አልፈልግም፣ ግን ፕሮባብሊ ይሄኛው አመት ሬከርድ ኤክስፖርት አመት ነው የሚሆነው። ይሄ ማለት በየአካባቢ ያለውን አላስፈላጊ ግጭት ሰነሶ ማየት አይደለም። ይሄ በጣም የሚያሳዝን በጣም 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 አሳዛኝ ክስተት ነው። ይሄ ጊዜ ያለን አቅም አስተዋስበህ የኢትዮጵያውያንን ህልም የመበልጸግ ህልም የምታሳካበት ጊዜ መሆን ሲገባው በየቦታው የሚፈጠሩ ችግሮች አሉ። ይህንን እንግዲህ የተፈጠረው አጠቃላይ ድባብ ዲሞክራሲው፣ የመንግስት ትዕግስት የራሱ ትርጉም አለው። ግን ይሄ ችግር በጣም በጣም የሚያልፍ ጊዜያዊ ወጀብ ነው። በዚህ ደረጃ ያው
ዶክተር ኢዮብ ተካልኝ የኢትዮጵያ የገንዘብ ሚኒስትር ዴታ በአሜሪካ ድምፅ አድማጮቻችን ስም ቃለ መጠየቁን ስለሰጡን በጣም ከልብ እናመሰግናለን። መልካም ምሽት ይኑሮት።
አመሰግናለሁ።